ዮርዳኖስ ጉሽ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት የተማረች ሲሆን በተለያዩ የብሮድካስትና የህትመት ሚዲያዎች ላይም ሰርታለች። ከትምህርት ቤት ከወጣች በኋላም ልብ ውስጥ ላይ የተሰኘ መጽሐፍም አሳትማለች። በአሁኑ ሰዓት ደግሞ ኢትዮጵያን ስኪን ቢዩቲ ሴክሬትስ የተሰኘ የቁንጅና ግብአቶችን የሚያመርት ተቋም የከፈተች ሲሆን ተቋሙ ሙሉ ለሙሉ ከተፈጥሯዊ ግብአቶች የተሰሩና በእጅ የሚሰሩ ምርቶችን ለገበያ ያቀርባል። ዮርዳኖስ ባለፉት 2 ዓመታት ጊዜ ውስጥ አብራዋት የሚሰሩ 12 ሰራተኞቿ የራሳቸውን ሱቅ ከፍተው እንዲወጡ በማድረግም ሴቶችን ማብቃት ላይ የራሷን ሚና እየተጫወተች ትገኛለች። ዮርዳኖስ ከባልደረባችን ኤደን ገረመው ጋር የነበራት ቆይታ ዮርዳኖስ ራሷን ከምታስተዋውቅበት ይጀምራል።
እኔ ይህን ስራ ከመጀመሪያ በፊት ስራዬ ጋዜጠኝነት ነበረ። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንም አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ 97.1 እንዲሁም ደግሞ በፕሪንት ሚዲያ በአዲሱ ስታንዳርድ በሪፖርተር ላይ ሰርቻለሁ። ከዛ እነዚህን ስራዎች ከሰራሁኝ በኋላ ነገሩን ሳየው በመንግስት ሚዲያ ላይ ነበርኩኝ። ብዙም አልተመቸኝም፣ አልወደድኩትም ነበር። ስለዛ ከዛ ወጣሁኝና የመጀመሪያውን መጽሐፌን አሳተምኩ ማለት ነው።
መልካም፣ እስቲ ንገሪ።
መጽሐፉ ንጉሰ ጥላ ይባላል። ንጉሰ ጥላ እንግዲህ የዘመናዊ ሴቶች ስነ ልቦናና የህይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበርኩም፣ ብዙም ያን ያህል ለውጥ ይኖረዋል ያን ያህል ነገር ይኖረዋል ብዬ አላሰብኩም። ግን በጊዜው በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብዕና ላይ ነበረ ያተኮረው ማለት ነው። አንዳንዶች የመጀመሪያው ፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብዬ አላምነው። ግን በሰዓቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውዬ የጻፍኩት ማለት ነው።
የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛል። እና ምን አይነት ምላሽ ነበረ እንድትወጪ የገፋፋሽ?
ልታለን ነበረ እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረ ነው ትንሽ። እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም፣ ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወድድን አይቻለሁ። ጋዜጠኛ ቁጥቶኝ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም። ስለ ፆታ እኩልነት ያወሩልሻል፣ ግን እውነተኛ ተግባራዊ እይታው ላይ ሲመጣ የፆታ እኩልነት የለም። ስለ ፖሊሲዎች ያወሩሻል፣ በእውነተኛ እይታው ላይ ሲመጣ ፖሊሲዎቹ የፆታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል፣ በእውነት በእውነት ግን ያንንም የሚያመጣው ነገር ሲያደርጉ አታይም። እና መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ዝም ብዬ ጻፍኩት ማለት ነው። ለካ እንደዚህ አይነት ሀሳቦችን ወጣት ሆነ ስታራምጂ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካ ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቤዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮዬን ሆነን ዝግጅት አልነበረኝም የመጡት ነገሮችን የመቀበል። ለምሳሌ ከሰዎች የምትሰሚውን ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ቤት ነው ያስወጣኝ። የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም። እና በፈሩበት ጊዜ ከመራጮች ምርጫ አንደኛ እኔን ከሀገር ማውጣት ነበረ። በዛ ምክንያት እንዲወጣ ሆኝ ያለውን ም ስለዚህ ወደ ስደት ወጣሁን። መጀመሪያ አሜሪካ ነው የገባሁትም። አሜሪካ ገብቼ አልወደድኩትም። ሳልወደው ስቀር ወደ አክራ ከጋና ተከትዬ ሩሜቶቼ ገባው ማለት ነው። ኢቨን ቢዝነሱን ራሱ የጀመርኩት ስምልሽ ከጥገኝነትና ከማጣት ነው እንጂ ቢሆን ኖሮ ቁጭ ብዬ ግበት ያዋጣኝ ነበር ብዬ አምናለሁ።
ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዳታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር?
ጋና ለእኔ እንግዲህ አንድ አፍሪካ ሀገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው ሀገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ላይ። ጋና ላይ ሰርተሽ ጥረሽ ጥረሽ ቢኝ የሚለው ነው። ያ ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ልንገርሽ፣ ኒኩርማ አገር ስትይ ማለት ነው እያንዳንዱ ጋኒያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብሏቸው የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የሚፈጠረው። እና ዝም ብለሽ ስታዩ ቀላል ከኒኩርማ አንድ የምትማሪ ነገር ማለት ነው አገሪቷን ከታች ወደ ላይ ሰርቷት ነው የሄደው።
እዛ ከነበረች ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ።
ጋና ውስጥ እንግዲህ ቆየሁ 10 ዓመት ነው። ጋና እንደገባሁኝ ማናችንም ሴት እንደምናደርገው እንግዲህ አንድ ሀገር እንደመለስ የት ነው ጸጉር ቤት ነው የምንሄደው ማለት ነው። ቴክቶኒ ጸጉር ቤት የማናችንም መሬት ነው የትም ሀገር ላይ። እና ጸጉር ቤት በሚሄድበት ጊዜ ምን አየሁ መሰለሽ? ጋኒያን ሴቶች በጣም ወዛም ቆዳ እንዳላቸው እና ብጉር በጣም እንደሚያስቸግራቸው አየሁ። አሁን በጋዜጠኝነቱ ልገፋ አልቻልኩም። አልችልም። እንግሊዝኛ ነው ቋንቋቸው። ያኔ ነው እንግሊዝኛ አቅም የለኝም። አዲስ ሀገር ነኝ። ሲስተም የለኝም። ሰፖርት ሲስተም የለኝም። ገንዘብም እንደዛው። ስለዚህ ትሬሲቭ መሆን ነበረብኝ እና አይኔ ክፍት ነበረ ምን ላደርግ እችላለሁ ለሚለው ማለት ነው። እዛ ጸጉር ቤት ላይ ተመላልሽ ወታይ ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። ከዛ እዛው ስንነጋገር እንደወዳለን ሰው ግባባለን ስናወራ ምን እኔ አገሬ ላይ ፓውደር አለ ይሄን ማጥፋት የሚችል በአመጣ ትገዙኛላችሁ ወይ አልኩኝ። ስላቸው ያጥፋለን እንጂ ካጠፋልን የማንገዛበት ምንም ምክንያት የለም አሉ ማለት ነው። ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ነው የሄድኩት? አሜሪካ ነው እና ሻባ ማይል ነበረ ያለኝ ትልቅ አች ነጻ ትኬት ነበረ። ነጻ ትኬት እና $100 ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ቀሲል ታውቂያለሽ፣ ምስራቅ አካባቢ ሶሻል ማርክ ነው። ብቻ 25 ኪሎ ቄኔ ሄድኩኝ።
ቀሲል የሀረሩ ነው።
25 ኪሎ የሀረሩን 25 ኪሎ ቄኔ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ የንግድ ጅማሬ ያ ነው።
25 ኪሎን በስንት ሸጥሽ?
25 ኪሎን እንግዲህ 4 እጥፍ አረኩትኝ። በዛ ያ ተመልሼ እንደገና 50 ኪሎ አረኩትኝ። እንግዲህ ብር ማየት ጀመርኩ፣ ብር መልመድ ጀመርኩኝ። 50 ኪሎ ታረግን ሌላ ነገር ተፈጠረ። ምንድነው? እኔ ብቻ የሚሄድበት የተፈጸ ጉርቤት ያሉ ገዢዎች 50 ኪሎን ሊጨርሱት አልቻሉ። ግን ምን ማድረግ ነበረብኝ? ከተማዋን በቦርሳዬ ዱቄቱን ይዤ እየዞርኩኝ መሸጥ ነበረብኝ።
ዮርዳኖስ ጉስ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ አመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል።
በተለይ ሞት ታረግ ደግሞ የገጠመኝ ምንድነው? እንደ ጋና ወዛም ቆዳ አይደለም ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝ እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደገና ዝም ብለሽ ስራ አይደለም የምትባይ፣ ፍቃዶች፣ ግብር፣ ታክስ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራ እንዴት መስራት ይባላል? እነዚህን ነገሮች ሁሉ ማሟላት አለብኝ። እንዴት ነው ይሄ መሆን ያለበት? ምንሽ ከነበርኩበት ሲስተም ኮምፕሊትሊ የተለወጠ ሲስተም ነበር የነበርኩት እየገባሁት ማለት ነው።
ቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠመሽንን ትግል እንዴት ተወጣሹ?
መጀመሪያ ምን አሰብኩኝ? በአካባቢ ያሉ ሰዎችን ሳናግር ኖ ፍቃድ መውጣት የለበትም ከመጀመሪያው አሉ ማለት ነው። እሺ እንደምትደረገው ሰንሰፋቱ ደላላ ፈልጊና ደላላው እቃዎችን ይዞ ያስገባልሻል ምን አለባሽ ከዝብር መክፈል ጋር ከመጀመር ምን አና አገናኘሽ አሉ ማለት ነው። ኦኬ አልኩኝ። በርበሬ ተራ ሄድኩኝ። የኮስሞቲክስ ደላላ አገኘሁኝ። ሻምፖ ስር ያለ እሺ ብዬ ሰጠሁት። ስድስት ወር በቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለሁ። ምንም እኔ በቃ አምርቶ መስጠት ነው ሰጥቻለሁ። በመሀል እወጣለሁ ገባለሁኝ እና በቃ እቃ ያልተወደደም ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደወልኩለት። ደውዬለት ልምጣና በቃ ልውሰደው፣ አንተም ብርና ቦታ የያዘብ ካልተፈለገ በቃ አልተፈለገም ማለት ነው ልጅ አልኩት ማለት ስለው፣ አይ አትምጭ ሲል እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ተራ መጋዘኑ ሄድኩኝ። ብታሚም ባታሚም ያገኘሁት ብዛት 5 ፍሬ አልቋል። ብሩን ነው መስጠት ያልፈለገው። ያንን 5 ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨው ወደ ታች ስወርድ ወደ መገናኛ ልጌ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ሱቅ ይከራያል የሚል አየሁ። ከአሁን በኋላ ከፍላሎች ጋር በፍጹም አንሰራም አልኩኝ። ወሰንኩኝ። ሱቁን እዛ ከተራየሁኝ 5 ሻምፖ አስቀመጥኩኝ። ያኛውን እወጣለሁ ብዬ ገባ።
ምን አጋጠመ? ሱቁሽን ከከፈትሽ በኋላ?
ሱቁን ከከፈትኩ በኋላ እድለኛ ሆንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ። ሶስተኛውን ከፈትኩ። ብራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ይሻለ እና ከሰው ጋር ያለኝ ነገር በጣም ጥቅ ስለሆነ ልጆቹን አያቸዋለሁ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ። ከአስር ወይ ከ11 ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውኝ አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት የተለወጠ አይደለም። ለምን ያደግ ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ ጊዜ ምን ወሰንኩም። አሁን የጀመርነው ምሳሌ ከኔ አንድ 2 አመት በላይ ከሰራሽ እኛ ራሳቸው ብሩን አበደርሻለሁ ኢንሻአላህ ሱቅ እንከራያለን፣ እቃዎችን ትሰጫቸዋለሽ። ፍራንቻይዝ ሆነ ፍራንቻይዝ በኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታየው 29 ብራንች ላይ ደረሰን ማለት ነው።
ስንት ሴቶች አበቃሽ በዚህ አይነት መንገድ?
12 ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ 10 ሴቶች ይዘዋል።
ከዮርዳኖስ ኩሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የ27 አመት ወጣቷና የአንድ ልጅ እናት ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች።
እስከመለዱ በፊት 40 ብር ነበር። መጥቼ ግን ስራ አልሰራውም። የመጀመሪያ ስራ ከዛ በፊትም ስራ አልነበረም። ተማሪ ሰኞ ነው። በአጋጣሚ ነገሮች አልተስተካከሉልኝና ጣቱ 40 ብር ሚት ነበረ። 40 ብር ነበር ይሰራል። እንግዲህ ለሳምንት ስለሆነ ቅዱስ 15 ሰዓት እንዳለብኝ መስሉኝ ቀጥታ ስራ ለመፈለግ ሲወጣ መጀመሪያ ነው ያገኘኋት። እኔ ደግሞ ከልጅ ጋር ስራ ብዙ አይመችም እና ውሳ እንዳጋጣሚ ሰዓቱ ገባበት የወጣበት ሰዓት በጣም አብ ሆኖ ነው ያገኘሁት። ግን እሷን በጣም በቃ በአንድ በጣም ምስቅ ያለ ሰው ነው። ደግሞ ቆይታ ያገኘ ነበር ይመስለኝ። ወዲያውኑ ስራው አለማመደችም፣ እኔም አልከበደኝም። ትል ተቀበልኳት።
አሁን ታዲያ በምን አይነት ሁኔታ ላይ ነው ያለሽ?
አሁን ያለበት ሁኔታ በጣም ጋይ ብዙ ለውጦች አሉ። እንዲህ እንዴት አውዬ እናንተ የሚያስፈልገኝ ነገሮች እንዳለ አሟልቼ ነው በአሁኑ ሰዓት አለ። ለማንም ሰው እጅ አልፈልግም ስለኛት እንደዚህ ህንጻ ላይ ብስሎች አለችም ነው ተከራይቶ ከሷ እቃውን አመጣለው ነው እቃዎችን ከሳንሞቶ የራሴ ተፍ የራሴ ሊክራይ ተፍ የሚፈልጋቸውን ነገሮች ማሟላት ከሱ የሚሰራ ላይ ነው።
የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው።
ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀስን ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው፣ ሰውን ሳይዘነጋ ማለት ነው።
አድማጮቻችን፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።